Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ እነሆ መደመጥ ጀመረ። ዛሬ በሳምንቱ ካሰማናችሁ ዘገባዎች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊና ቀጣሪዎችን አገናኝ አውታር ወይንም መተግበሪያ ነው። ከ15,000 በላይ ኢትዮጵያውያን ስራ ለመቀጠርና ለመቅጠር እየተጠቀሙበት ስለመሆኑ ፈጣሪዎቹ የሚናገሩለት መተግበሪያ በስልክ ላይ የሚጫን ነጻ አገልግሎት ነው። ከጉልበት ስራ እስከ ልዩ ክህሎትን የሚጠይቁ ስራዎች ድረስ እንደሚስተናገዱበት መተግበሪያውን ካዘጋጀው ድርጅት መስራች ዓለም አብርሃ ሰምተናል። ዓለም አስቀድሞ መተግበሪያውን ለመስራት ምክንያት ስለሆኑት ጉዳዮች ያስረዳናል።
እንግዲህ ጉዳይ እንደመነሻ ሐሳብ የሆነው ኢትዮጵያ በመመላለስበት ወቅት ከማያቸው ነገሮች ተነስቼ ነው። እና አንዳንድ ነገሮች ለዕለት ለዕለት ኑሮ የሚያስፈልጉ ነገሮች ሲፈለጉ ኢትዮጵያ ውስጥ አብዛኛው ነገር ቢኖርም ቶሎ መረጃውን ማግኘት የምትፈልገውን ነገር ቶሎ በቅልጥፍና መፈጸም የሚለው ነገር አስቸጋሪ እንደሆነ አይቻለሁኝ። እና ቤተሰቦቼም አካባቢ የሆነ ነገር ሲፈልጉ መረጃ ሲፈልጉ ኦር የሆነ ነገር ማስፈጸም ሲፈልጉ የሚያስቸግራቸው ነገር አለ። አሁን ቤት ውስጥ መብራት ማሰራት፣ ዲሽን ማስጠገን፣ ሰራተኛ ማግኘት ሊሆን ይችላል። የቤት ሰራተኛ ውጣ ውረዶች አላቸው። ሰራትራውም ቢኖርም ማገናኛው ድልድይ ብዙ የተሰራ አይደለም እና እዛች ጋ በጣም ቀላል በሆነ ሀሳብ ፈላጊውና ተፈላጊው የሚገናኙበት መድረክ ቢዘጋጅ የሰዎችን ኑሮ ያቀላል ከሚል ሀሳብ የተነሳ ነው።
የሰራችሁት መተግበሪያ ምን አይነት የህብረተሰብ ክፍሎች ላይ በዋነኝነት ያተኩራል? በምን መልኩስ ነው የስራ ግንኙነትን የሚያቀላጥፈው?
መተግበሪያው ስሙ ጉዳይ ኦን ነው። ፌሊንጉ GOODAYON ነው እና መተግበሪያው እንግዲህ አካታች የሆነ ለማድረግ ሞክረናል። ይህም ማለት በጣም ዝቅተኛ ከሚባለው ስራ ጀምሮ ለምሳሌ የቀን ስራ፣ ኮንስትራክሽን፣ የጉልበት ስራ ከሚሰሩት ጀምሮ እንደው በተወሰነ መልኩ ከፊል ፕሮፌሽናል የሆኑ ስራዎች ድረስ ለምሳሌ የሂሳብ ባለሙያ ሊሆን ይችላል፣ ጉዳይ አስፈጻሚ፣ ትርጉም ስራ ሊሆን ይችላል። እስከዚህ ድረስ ያሉትን እነዚህ ቋሚ ያልሆኑ ስራዎች ግን በተደጋጋሚነት በቀጣይነት ቢገኙ ስራዎቹ እንደው የኑሮን ሁኔታ ለመደገፍ የሚችሉ አይነት ለማስቻል የተዘጋጀ መተግበሪያ ነው። ስለዚህ በአንዱ ገጽታው እነዚህን ሰራተኞች ስራ የሚፈልጉ ገቢ የሚፈልጉ የስራ ገበታቸውን ማስፋት የሚፈልጉ ሰዎችን አካታች ያደርጋል። በሌላ ገጽታው ደግሞ እንደ መደበኛ ተጠቃሚ ሆኖ ሰው ሲመጣ መተግበሪያውን ከፍቶ በሚፈልገው የስራ ዘርፍ ወይም ሙያ ከቤት ሰራተኛ፣ ቴክኒሽያን፣ መካኒክ ሊሆን ይችላል የፈለገውን ቀጥታ የሙያ ዘርፍ ውስጥ በመግባት በአቅራቢያው ያለ በቅርብ ርቀት ላይ የሚገኙ ሰራተኞችን እንዲያገኙ ያስችላል እና ቀጥታ ሰው የሚፈልገውን የመረጠውን ባለሙያ ደውሎ ማነጋገር፣ ወደ ስራው መሄድ፣ መደራደር ይችላል ማለት ነው። እንግዲህ አንደኛው ነገር በቅርብ ርቀት ያሉ ሰዎችን ማገናኘት ማስቻሉ ስለሆነ በተለይ በከተሞች አካባቢ በተለይ አዲስ አበባ ያለውን የትራንስፖርት መጨናነቅ ሰዎች ስራ ለመፈለግ ብለው እንኳን ወጥቶ የሚንከራተቱትን በጣም ይቀንሳል። የሰዎችን ኑሮ በሁለቱም በኩል በአሰሪውም በሰራተኛውም በኩል ያሉትን ነገሮች፣ ፈተናዎች እንደው ማቃለል ይችላል የሚል ጥቅም ነው ያለው እና ከጀመርን እንግዲህ አሁን 6 ወር ሆነን። አዲስ አበባ ውስጥ ነው መጀመሪያ ያስጀመርነው። አዲስ አበባ ላይ ትኩረት አድርገን ያው አዲስ አበባ ብዙ ፖፕሌሽን ምንድን ነው የህዝብ ብዛት የሚገኝበት ከተማ እንደመሆኑ ትልቅ ከተማ እንደመሆኑ መጠን እና አሁን ላይ ከ15,000 በላይ ጠቅላላ ተጠቃሚዎች ደርሰናል። ከ5,000 በላይ የሚሆኑት አገልግሎት ሰጪዎች ወይም እነዚህ ሰራተኞች በስራ ባለሙያ ዘርፍ ላይ የተመዘገቡት ናቸው።
ዓለም እንግዲህ አንተም እንደምታውቀው ሁሉም ባይባሉም ጥቂት የማይባሉ በተለይ በቀን ስራ ውስጥ የተሰማሩ ሰዎች ከቴክኖሎጂ ጋር ያላቸው ቁርኝት እምብዛም ነው ይባላል። ይህም መተግበሪያ በቀላሉ ተረድተው እንዲጠቀሙበት በማድረግ ረገድ ምን ያክል ጥራችኋል? ለነሱ ለማቅለል ቶሎ የሚረዱትና ቶሎ የሚግባቡት እንዲሆን ምን ያህል ሰርታችኋል?
በጣም ጥሩ ጥያቄ ነው የጠየቀኝ። ይሄ እንግዲህ መጀመሪያ ስንጀምር ያጋጠመን ተግዳሮት ነበረ። አንደኛ ስማርትፎን ራሱ በጣም በብዛት ተጠቃሚው ብዛት ያን ያህል አይደለም ኢትዮጵያ ውስጥ። ከዛ ቀጥሎ ደግሞ የዲጂታል ሊትሬሲ ወይም እንደዚህ አፕሊኬሽን የመጠቀም እውቀቱ ወይም ቅርበቱ እንደጠበቅነው አይደለም የሆነው። ስለዚህ ምንድነው ያደረግነው? አንደኛ አሁን መተግበሪያ መጫን የማይችል ስልክ ያላቸውን ሰዎች፣ ስማርትፎን የሌላቸውን ሰዎች ሁሉ አንተውም፣ አካታች ነው። የራሳችን ባለሙያዎች አሉ በየመንገዱ እየሄዱ በየቦታው በየማሰልጠኛ ተቋማቱ እየዞሩ እነዚህ ስራ የሚፈልጉ ሰዎችን ኦንቦርድ የሚያደርጉበት ወይም የሚያስገቡበት መንገድ አለን፣ መተግበሪያው ባይኖራቸውም ሰራተኞቹ። ከዛ ተጨማሪ ደግሞ በየጊዜው አጫጭር የሆኑ እንደ ስልጠና አይነት ነገር እያዘጋጀን ድጋፍ እናደርጋለን። አጠቃቀሙ ቀላል እንዲሆን ለመርዳት ለማስረዳት እንሞክራለን። ከዚህ ተጨማሪ ደግሞ ባለፈው 6 ወር ውስጥ ቢያንስ ወደ 6-7 ጊዜ መተግበሪያውን አሻሽልነዋል፣ አበልጽገነዋል። ይህም የሆነው ከተጠቃሚዎቹ በሚደርሱን አስተያየቶች እና ጥቆማዎች ማሻሻያዎች እያደረግን አሁን ለማቃለል የተቻለውን ያህል እያደረግን ነው። በተረፈ ያው መተግበሪያውን ባይጭኑም ስራ የሚፈልጉ ሰዎች ባሉበት አካባቢ ማፕ ላይ ዲጂታል ፕሬዘንሱን እንዲያገኙና የስራ እድሎችን እንዲያገኙ እገዛ እያደረግን ያለ ነው። በቅርቡ ደግሞ የኮል ሴንተር አገልግሎት ለመጀመር ማስፋፊያ እያደረግን ነው። ምክንያቱም ካለን መረጃ ኢትዮጵያ ውስጥ ካለው መረጃ የአፕሊኬሽን ወይም የመተግበሪያ አጠቃቀሙ ባህሉ እያደገ ነው፣ እየተሻሻለ ነው። ነገር ግን የሚፈለገው ያህል ስላልደረሰ እዛ ቦታ እስክንደርስ ድረስ ደግሞ ሰው የሚመቸው ወደ ኮል ሴንተር በመደወል ልክ የታክሲ አገልግሎት እንደሚጠሩት ልክ እንደዛ አይነት አገልግሎትም እየጀመርን እየተዘጋጀን ያለ ነው። እዛ ላይ
የሚጠቀሙበት ሰዎች በተለይ ደግሞ ስራ ፈላጊዎች ይህንን አገልግሎት ለማግኘት የሚጠበቅባቸው ክፍያ አለ ወይ?
አሁን ላይ ምንም አይነት አገልግሎት ክፍያ አንጠይቅም። አገልግሎት ሰጪዎችም አገልግሎት ተጠቃሚዎችም በነፃ መተግበሪያውን ከጉግል ፕሌይ ስቶር ለአንድሮይድ ስልክ ወይም ከአፕል አፕ ስቶር ለአይፎን ስልኮች በማውረድ በመጫን መጠቀም ይችላሉ። ብቸኛው የምንጠይቀው ነገር ምንድን ነው? አገልግሎት ሰጪዎችን ሲመዘገቡ ትክክለኛ መረጃችሁን ስጡን እንላለን። ትክክለኛ የፎቶ መልካቸውን የሚያሳይ የፕሮፋይል ፎቶ እንዲያስገቡ፣ መታወቂያቸውን እንዲያስገቡ ማስገቢያ ቦታ አለ፣ ሲመዘገቡ እንዲያስገቡ እናደርጋለን። ይህን የምናደርግበት ምክንያት ትክክለኛ መረጃ ያስገቡ ስራ ፈላጊዎች ወይም ሰራተኞች ከሆኑ ቨሪፋይድ የሚል አርማ እንሰጠዋለን። የተረጋገጠ በጉዳይ የተረጋገጠ የሚል አርማ እንሰጣቸዋለን። ያ አርማ ጥቅሙ ምንድን ነው? ሰዎች ፈላጊዎች፣ ሰራተኛ ፈላጊዎች መጥተው መተግበሪያው ላይ ሲፈልጉ ቅድሚያ ይሰጣቸዋል። ውጤቱ ላይ ፈልገው ሲያገኙ ውጤቱ ላይ በቅድሚያ ከላይ እንዲወጡ ይደረጋል። አርማውም አለ። ያ ለተጠቃሚዎቹ ትንሽ እምነትን ይሰጣል። ያው ሙሉ ለሙሉ እምነትን መፍጠር ባይቻልም ባለው አቅም ትክክለኛ መረጃ መግባቱን በማረጋገጥ እንግዲህ ጥሩ የሆነ እንትን ለመፍጠር እየሞከርን ነው። ከዚህ ተጨማሪ ደግሞ ወደፊት ተጨማሪ መሻሻያዎችን በማድረግ አሁን ለምሳሌ ሰራተኞች ያላቸውን የትምህርት ማስረጃዎች፣ ሰርቲፊኬቶች፣ እነዚህን ማረጋገጫዎች በማስገባት ደግሞ የተሻለ እይታ እንዲያገኙ፣ የተሻለ የስራ እድል እንዲያገኙ ማስፋፊያዎችም እየሰራን ያለ ነው።
በጣም አመሰግናለሁ። በድጋሚ አለም አብርሃ ጉዳይ ኦን ስለተሰኘው ሰራተኛና አሰሪዎች ስለሚያገናኘው አገልግሎት ወይም አውታር ስላብራራህልን በአድማጮችም በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። መልካም ምሽት ይሁንልህ።
እግዜር ይስጥልን። በጣም አመሰግናለሁ። መልካም ቀን።
ኬንያውያን ወጣት ሴቶች የእግር ኳስ ስፖርት የገጠማቸው ካለ ማህበራዊ ችግር መከለያ አድርገው እየተጠቀሙበት ስለመሆናቸው የሚያወሳው ዘገባም የተደመጠው ከሰሞኑ ነበረ። ስመኝሽ ቆይ እንደሚከተለው ታሰማናለች።
ኬንያ ውስጥ በሚገኘውና ኪባራ ተብሎ በሚጠራው የአፍሪካ ትልቁ የድሃ መኖሪያ ሰፈር ውስጥ ኢንዱጉ ኩዊንስ እና ኩዊንስ ስታርሌትስ የተሰኙ ሁለት ጀማሪ የኬንያ የእግር ኳስ ቡድኖች የወዳጅነት ጨዋታ ያደርጋሉ። እነዚህ የሴቶች የእግር ኳስ ቡድኖች የተቋቋሙት የኬንያ ባለስልጣናት በኮሮና ወረርሽኝ ምክንያት ከቤት ያለመውጣት ክልከላ መደረጉን ተከትሎ እድሜያቸው በ10ዎቹ ውስጥ ሆኖ የሚያረግዙ ልጃገረዶች ቁጥር 40% ጭማሪ እንዳሳየ መግለጻቸውን ተከትሎ ነው። ኡንዱጉ ኩዊንስ የተሰኘው የእግር ኳስ ቡድን መስራችና አሰልጣኝ የሆነው ላባን ኡማ እንደሚናገረው የቡድኑ ዓላማ ልጃገረዶቹ ጊዜያቸውን መልካም ነገር ላይ እንዲያውሉ ለማድረግ መሆኑን ያስረዳል።
ይሄ መርሃ ግብር ልጃገረዶቻችን በምንኖርበት አካባቢ ካሉ ስፍራዎች ለመጠበቅ ተብሎ የተዘጋጀ ነው። እኛ የምንኖርበት አካባቢ የሚያደነዝዙ መድኃኒቶች እና ሱስ አምጪ ንጥረ ነገሮች የበዙበት ነው። ልጃገረዶቻችንም ያለድሚያቸው ያረግዛሉ።
ዊንፍሬድ ኛቦኬ የኡዱንጉ ኩዊንስ የእግር ኳስ ቡድን የተቀላቀለችው ባለፈው ዓመት መጨረሻ ላይ የቅርብ ጓደኛ የሆነችው ሩት በወረርሽኙ ምክንያት ትምህርት ቤት በተዘጋበት ወቅት ማርገዟን ከሰማች በኋላ ነው።
የኛን የእግር ኳስ ቡድን ለመቀላቀል አሻፈረኝ አለችና ከወንዶቹ ጋር ለመጫወት ወሰነች። አሁን እርጉዝ ናት። እኔ ራሴን በእግር ኳሱ ስራ ጠምጄ እውላለሁ። ተመሳሳይ የሆነ ስህተት ውስጥ እንዳልወድቅ ይረዳኛል።
የኡንዱጉ ኩዊንስ ቡድን አባላት በየቀኑ ልምምድ ያደርጋሉ። በየሳምንቱ መጨረሻም ግጥሚያ አላቸው። በዚህ ደግሞ ወላጆቻቸው ደስተኞች ናቸው። ከተጫዋቾቹ የአንዷ ወላጅ የሆነችው ሮዝ ንጉሊ እግር ኳሱ የልጆቻቸውን ሙሉ ጊዜ መውሰዱ ጤንነታቸውና ደህንነታቸው እንዲጠበቅ አድርጓል ትላለች።
እግር ኳስ ሲጫወቱ ስናያቸው በጣም ደስ ይለናል። ምክንያቱም ልጆቹ ይህን ጥለው ያልተገባ ባህሪ ያለበት አካባቢ አይሄዱም።
የእግር ኳስ ክለቡ ከኳሱ በተጨማሪ ልጃገረዶቹ በትምህርታቸው እንዲበረቱ እገዛ የሚያደርግላቸው ሲሆን እንደ የወር አበባ መጠበቂያ የመሳሰሉ የግል ንጽህና መጠበቂያ ቁሳቁሶችንም ያቀርብላቸዋል። እንዲህም ሆኖ ግን እንደ ላቪን አንዶኪ የመሳሰሉ አንዳንድ ተጫዋቾች አሁንም ለእርግዝና ይጋለጣሉ።
ካረገዝኩ በኋላ ኳስ አቆምኩ። በእርግዝናዬ ወቅት መጫወት አልችልም ነበር። አሁን ልጄ ትንሽ ስላደገ እንደገና መጫወት እችላለሁ።
ያም ሆኖ ግን የእግር ኳስ ቡድኑ ግቡን እየመታ ይመስላል። በኮሮና ቫይረስ ወረርሽኝ ምክንያት በስፖርት ጨዋታዎች ላይ ተጥሎ የነበረው ገደብ ከተነሳ በኋላ የኡንዱጉ ኩዊንስ ቡድን አባላት የናይሮቢ የሴቶች እግር ኳስ ቡድንን ለመቀላቀል ግብዣ ቀርቦላቸዋል። በብሬንዳ ሙሊኒያ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ከሰሞኑ የቡና ጣዕም ውድድር ኢትዮጵያ ውስጥ ተካሂዷል። በክብረ ወሰንነት የሚመዘገብ ከ1800 በላይ የቡና ናሙናዎች የቀረቡበትን ውድድር ዓላማና ግብ በተመለከተ ውድድሩን በሚደግፈው የአሜሪካ የልማት ተራድኦ ድርጅት ውስጥ በከፍተኛ መርሃ ግብር ኃላፊነት የምትሰራውንና የውድድሩን አስተባባሪ ቅድስት ሙሉጌታን በስልክ መስመር አግኝተናታል።
አመሰግናለሁ። ይሄ ውድድር እንግዲህ ባለፈው ዓመት ነው ለመጀመሪያ ጊዜ ወደ ኢትዮጵያ የመጣው። አሁን ለሁለተኛ አመት ነው ያካሄድን ያለ ነው። በዚህ አመት 1848 ሳምፕሎች ተቀብለናል። ይሄም ሌላ የዓለም ሪከርድ ነው። ባለፈው በመጀመሪያ አመታችን ትልቅ የዓለም ሪከርድ የሰበርነው ወደ 1400 ሳምፕል ተቀብለን፣ ስለዚህ ለሁለተኛ ጊዜ እንደሱ አድርገናል ማለት ነው።
ውድድሩን መጀመር ቀድሞውኑ ያስፈለገበት ምክንያት ምንድን ነው? በዚህ ውድድር ላይ ቡና አምራቾች በመወዳደራቸው የሚያገኙት ጥቅምስ ምንድን ነው?
እንግዲህ ካፕ ኦፍ ኤክሰለንስ በዓለም ላይ የታወቀ ትልልቅ ገዢዎችን የሚያሳትፍ ስፔሻሊቲ ማርኬት ላይ ቡና የሚሸጥ ፕላትፎርም ነው። በሙሉ ቡና አብቃይ ሀገሮች ያካሂዳል። ወደ 11 ሀገር ይካሄዳል። እዚህ አፍሪካ ውስጥ እንኳን ሩዋንዳ ላይ፣ ብሩንዲ ውስጥ ተካሂዶ ያውቃል። እኛ እንደ ትልቅ የቡና አምራችነታችን በጣም ብዙ ዘግይተናል ካፕ ኦፍ ኤክሰለንስን ወደ ኢትዮጵያ ለማምጣት። ባለፈው አመት ተሳክቶልን አምጥተናል። ምንድን ነው ጥቅሙ ላልከኝ፣ ይሄ እንግዲህ በጣም ትልልቅ ገዢዎች የሚሳተፉበት ፕላትፎርም ነው። ቡናን በጣም በውድ የሚገዙ ገዢዎች የሚሳተፉበት ጨረታ ነው። ለምሳሌ የባለፈውን አመት ሪከርድ ስታይ $185 በፓውንድ ነው የሸጥነው። $407 በኪሎ ነው። ይሄ ማለት ለኢትዮጵያ ቡና የተከፈለ ትልቅ ዋጋ ነው። እንደዚህ አይነት ዋጋ ሊከፍሉ የሚችሉ ከዚህም በላይ ሊከፍሉ የሚችሉ ገዢዎች የሚሳተፉበት ጨረታ ነው። ስለዚህ ጥቅሙን ላልከኝ፣ ለእኛ አምራቾች በርካታ ገዢዎችን እንደዚህ አይነት የስፔሻሊቲ ማርኬቶች ገዢዎችን የሚያገኙበት ራሳቸውን የሚያስተዋውቁበት አንዱ ገዢ እዛው እንጂ 168 ባየር ነው የተጨረተው አንዱ ቡና ለመግዛት። እነዚህ ሁሉ 168 ባየርስ ቡናውን ወስደው ሳምፕሉን ቀምሰው ምን እንደሆነ ቡናው አውቀው ነው የሚጠብቁት። ጨረታው ላይ ባይሳካላቸው ፕሮዲውሰሮቹን ያገኟቸዋል፣ ያናግሯቸዋል። የኛም ትልቁ ዓላማ አምራቾቹን፣ ገበሬዎቹን ከነዚህ ገዢዎች ጋር ማገናኘት ጠቀሜታ አምራቾቹን ከገዢዎች ጋር ማገናኘት፣ የኢትዮጵያን ቡና ፕሮሞት ማድረግ፣ ርካሽ ዋጋ ከሚሸጥበት ደግሞ በጣም ትልቅ ዋጋ እንዲሸጥ ሪብራንድ ማድረግ ነው ትልቁ ጥቅሙ።
ቡናውን ቀምሰው ውጤት የሚሰጡት ዳኞች ከየት የመጡ ናቸው? አንድ የቡና ናሙና የመጨረሻው ውድድር ደረጃ ላይ እስኪደርስ ምን አይነት ደረጃዎችንስ ማለፍ አለበት?
ውድድሩ ሶስት ደረጃ አለ። ፕሪሴሌክሽን፣ ናሽናል ስቴጅ እና ኢንተርናሽናል ስቴጅ እንለዋለን። የቅድመ መረጣ፣ የብሔራዊ መድረክ እና የዓለም አቀፍ መድረክ እንለዋለን እኛ። ቅድሚያ መረጣ ላይ ከ1848 ከተቀበልነው ቡና ውስጥ ቶፕ የተባሉትን 150 መርጠናል። እሱን ከመረጥን በኋላ ናሽናል ስቴጅ እናካሄዳለን። እሱም እዚሁ ሀገር የሚካሄድ ነው። የቶፖቹን 40ዎች እንመርጣለን። ሁለቱ ደረጃዎች እነሱ ናቸው። አሁን በዚህ ሳምንት የጀመርነው የብሔራዊ ደረጃ የምንለው ናሽናል ስቴጅ የምንለው ቀማሾቹ እዚህ ሀገር ማስታወቂያ አውጥተን እኛ የምንፈልገው ሁሉም ቡና አብቃይ አካባቢዎች እንዲወከሉ ነው። ማስታወቂያ እናወጣለን። በመላ ኢትዮጵያ ከድሬዳዋ፣ ከጅማ፣ ከዋሳ ቡና በሚበቅልበት ቦታ ሁሉ ያሉ ሙያቸው ቅምሻ የሆነ ሰዎች እንዲወዳደሩ እናደርጋለን። ፈተና እንፈትናለን። ፈተናውን ያለፉትን ነው የምንወስደው። በተቻለ መጠን ግን ሁሉም አካባቢ እንዲወከል፣ ጣዕሙን የተሻለ የሚያውቁት ሰዎች እንዲወከሉ እናደርጋለን። ምክንያቱም የካፕ ኦፍ ኤክሰለንስን ምርጥ የምንለውን ቡና ራሳችን ነው መምረጥ ያለብን። አገር ውስጥ ነው የሚካሄደው ሁለቱ ደረጃዎች። ከዛ በኋላ ሶስተኛው ደረጃ ኢንተርናሽናል ስቴጅ የሚባለው የዓለም አቀፍ መድረክ። አሁን ቡናዎቹን ለእኛ ለኢትዮጵያ የተመረጡ 7 ከተሞች አሉ። ሁለቱ ጃፓን ናቸው። ቻይና፣ ኖርዌይ፣ አውስትሬሊያ እና አሜሪካ እንልካለን። አሁን በሁለት ሳምንት ውስጥ እነዚህ ያለፉትን 40 ቡናዎች ለእነዚህ የቅምሻ ማዕከላት እንልካለን። እነሱ የተላከላቸውን 40 ቡና ደረጃ ያወጣሉ። ከ1-40 ያለውን ደረጃ ደግሞ በገዢዎቹ በኩል ባለው አመለካከት ከ1-40 ብለው ራንክ ያደርጉታል።
እስካሁን ድረስ ከቡና አምራቾች ወይም ከገበሬዎች ያገኛችሁት ምላሽ ምን ይመስላል? ደስተኛ ናቸው በውድድሩ ወይንስ ደግሞ የውድድሩ መንፈስ ያልነካቸው ቦታዎች አሉ የሚል ቅሬታ አቅርቦላችሁ ያውቃል? ምን ያክልስ በኢትዮጵያ ውስጥ በቡና አምራችነት የሚታወቁ ቦታዎች የሚገኙ ናሙናዎችን ለማካተት ጥረት አድርጋችኋል?
ይሄ ፕሮጀክት ላለፉት 2 ዓመታት በዩኤስኤድ የገንዘብ ድጋፍ የሚካሄድ ነው። ቡና ስንሰበስብ 4 ሴንተር እንከፍታለን። ጅማ፣ አዋሳ፣ ድሬዳዋ እና አዲስ አበባ ሴንተር የምንላቸውን ለቡና አብቃይ አካባቢዎች ተደራሽ ለማድረግ ለአምራቾቹ እነዚ አካባቢዎች ሄደን ነው ሳምፕል የምንሰበስበው። በተቻለ መጠን ከሌላም ወጣ ካለው ከአማራም ክልል ወደ አዲስ አበባ እንዲመጣ እናመቻቻለን። ቡናው በተቻለ መጠን ሳምፕሎች ተወክለው እንዲቀርቡ። እንደሱ አይነት ኮምፕሌን እስካሁን አልቀረበም። ለማስረገባት አልቻልንም ምናምን የሚል ምክንያቱም ከቡናና ሻይ ጋርም አብረን ነው የምንሰራው። እዛ አካባቢም ያሉ በመንግስት ስትራክቸር ውስጥ ያሉ የቡናና ሻይ ስታፎች ሰፖርት ያደርጋሉ። በጣም ሩቅ ያሉትን ሳምፕል ሰብስበው እንዲያመጡ እናደርጋለን። በጠቀሜታው በኩል ካየኸው እንግዲህ ባለፈው አመት 39 ቡና ነው የሸጥነው። 28ቱን በካፕ ኦፍ ኤክሰለንስ ኦክሽን ሸጠናል። 11ዱን ደግሞ በናሽናል ዊነር ኦክሽን የሚባል ሸጠናል። በጣም ትልልቅ ዋጋ ነው ያገኙት። የገበሬዎቹን ህይወት ኮምፕሊትሊ የሚለውጥ ገንዘብ ነው ያገኙት። ኦልሞስት አንደኛ የወጣው ሰው ለአንድ ኬሻ 1,000,000 ብር አካባቢ ነው የተከፈለው እና ይሄ ትልቅ ብር በኢትዮጵያ ታይቶ የማይታወቅ ነው። ያሸናፊዎቹን ህይወት የለወጠ ነው። ሁለተኛ ሶስተኛ ወጡትንም ብታይ $100 ይሸጣል፣ $80 $60 ይሸጣሉ እና ትልቅ ለውጥ የሚያመጣ ነው። ከዛ በላይ ደግሞ የጠቀማቸው ምንድን ነው? ገዥዎች እነሱን እየፈለጉ መምጣት ጀመሩ። በእኛም በኩል ራሱ አንደኛ የወጣውን ሁለተኛ የወጣውን እንደዚህ ማግኘት እንፈልጋለን የሚሉ ብዙ ጥያቄዎች ነው የሚቀርቡልን። በራሳቸውም በኩል ብዙ ጥያቄ እንደሚቀርብላቸው ነው የሚነግሩት። ምክንያቱም ከጨረታው በፊት እኛ የምንሰራው 40ዎቹን አሸናፊ አምራቾች ማስተዋወቅ ነው እና የካፖት ኤክስለንስ ፕላትፎርም ላይ ስለ እነሱ ነው የምንጽፈው። ለሚቀጥሉት ቅምሻውን ከጨረስን ለ6 ሳምንታት 40ዎቹን ማስተዋወቅ ነው የምንጀምረው እና ጥሩ ማስታወቂያ ነው ለእነሱና ህይወታቸውን የሚለውጥ ነገር ነው።
የዚህ ዙር አሸናፊዎች መቼን የሚለዩት መቼን የሚታወቁት?
የዚህ ውድድር አሸናፊዎች አሁን የመጨረሻ ቀን የዚህን ስቴጅ የምንቀምሰው የአሁኑ አርብ ነው። 2 ደረጃዎች ያልፋል የመጨረሻውን ውጤት ከማሳወቃችን በፊት። ስለዚህ ከኤፕሪል 29 ድረስ ቶፕ 40ዎቹ እናሳወቃለን።
እጅግ በጣም አመሰግናለሁ ቅድስት ሙሉጌታ፣ ካፕ ኦፍ ኤክሰለንስ ስለተሰኘው የቡና ጣዕም ውድድር ስለነገርሽን፣ ስለአብራራሽልን በአድማጮች ስም ከልብ አመሰግናለሁ። መልካም ጊዜ ይግጠምሽ። መልካም ምሽት ይሁንልሽ።
አመሰግናለሁ እኔም ስለሰጣችሁን ጊዜ።
ዛሬ የአሜሪካ ትልቁ የፊልም ሽልማት ስነ ስርዓት ኦስካር ይካሄዳል። በዘጋቢ ፊልም ዘርፍ ለዚህ ክብር ከታጩት አንዱ ሃንገር ዋርድ የተሰኘው በየመን እየደረሰ ያለውን ሰብአዊ ቀውስ የሚዳስሰው ፊልም ነው። በፊልሙ ዙሪያ የሚያጠነጥረውን ዘገባ ኤደን ገረመው በመቀጠል ታስደምጠናለች።
In Yemen, a civil war there has created a humanitarian disaster.
For every child killed by bombs and bullets,
የኦስካር እጩ የሆነው ስካይ ፊትስጄራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የህጻናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምጽ እንዲህ ሲል አጋርቷል።
Where you really truly learn the heart of the matter is by going to the original source.
የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው። ወደ ሁኔታው ወደ ራሱ ማለት ነው። ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በህይወትና በሞት ጣር ውስጥ ያለችን እናት አነጋግሬያለሁ።
ስካይ ፊትስጄራልድ ሳዑዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል።
So if you don't have diesel for those generators, you can imagine what starts to happen from the lights to the refrigerators that store food.
ጄኔሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል፣ ምግብ የሚቀመጡባቸው ማቀዝቀዣዎች እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላብራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህን ሆስፒታሎችና ክሊኒኮችን የሚደግፉ የሕክምና ማዕከላት በሙሉ ይቆማሉ ማለት ነው።
እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የ10 ዓመቷ ኦሜማ አገግማለች፣ ሌሎች ግን አያገግሙም። የፊልም ባለሙያው ፊትስጄራልድ የሕክምና ባለሙያ እጥረት ባለበት በዚህ ሆስፒታል ውስጥ ለእነዚህ ህሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል።
You know, it adds this whole another layer that is just heartrending because here's this loving
parent. ይሄ ደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጥር አያት ለልጁ መሞት ሚና ልትጫወት ትችላለች።
ሃንገር ዋርድ ወይም የረሃብ ወረዳ የተሰኘው የፊትስጄራልድ ፊልም በሰብአዊ ቀውስ ዙሪያ የተሰራ 3ኛው ፊልሙ መሆኑንም ይናገራል። የመጀመሪያው 50 feet from Syria ወይም ከሶሪያ 50 ጫማ ርቀት የተሰኘው ፊልም በሶሪያ ግጭት ዙሪያ ያተኮረ ሲሆን፣ ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ህይወት ላይ የሚያጠነጥን ነው። ፊትስጄራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል ተስፋ አለው።
Sort of like a moral imperative to find some way to try to make this
ፊልሙ የሞራል ልዕልናን ለመመለስ እና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አምጥተሽ የመን የት ናት ያለችው ብትዩ ላያውቅ ይችላል።
የአሜሪካ ህግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ 50 ሺህ የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወዳሳወቁባት የመን የሚገቡ ቃዎችን ሳውዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ። ለፔኔሎፒ ቹሉ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
That's for sure. You'll never ever fade. You're lovely, but it's not for sure. I won't ever change. And though my love is great, and though my love all these years, years, and it pains me so much to tell that you don't know me that way, yeah, 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 and though my love is
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። መልካም ምሽት ይሁንላችሁ።